የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ አድማጮቻችን። ዛሬ ቀኑ ረቡዕ ሚያዝያ 30 2011 ነው። ለዛሬ ከያዝናቸው ጉዳዮች የተወሰኑትን እናሰማችሁ።
በመጪው ዓመት ሊደረግ የታቀደውን ጠቅላላ ምርጫ ጊዜ መራዘምም ሆነ አለመራዘም በተመለከተ ለማንም መግለጫ ሰጥቶ እንደማያውቅ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ።
ብሔራዊ ምርጫ ቦርድ ምርጫውን የሚቀጥለውን ብሔራዊ ምርጫ ራዝሟል የሚባለው ዜና ውሸት ነው ሙሉ ለሙሉ።
የኢትዮጵያ ምርጫ ቦርድ የኮሚኒኬሽን አማካሪ የሆኑትን ሶሊያና ሽመልስን የሰማናቸው። ቆይታችሁ ከእኛ ጋር ከሆነ ዝርዝሩን ትሰማላችሁ። እንዲሁም ደግሞ አብራችን ከቆያችሁ በብራስልስ የተደረገውን የኤርትራውያንን ትዕይንተ ህዝብና ሌሎች ጉዳዮችን የሚመለከቱ ዘገባዎች በተከታታይ ይሰማሉ።
አብረናችሁ የምናመሸው እኔ ጽዮን ግርማና ሀብታሙ ስዩም ነን።
ከጋቢና ቪዮ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድማለን።
አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። አፓርታይድ የጸረ መድሎ ስርዓት ካከተመ ከ25 ዓመታት በኋላ ደቡብ አፍሪካውያን ታሪካዊ በሆነ ምርጫ ድምጻቸውን እየሰጡ ነው። ምርጫው ለረጅም ዓመታት በደቡብ አፍሪካን ላስተዳደረው የአፍሪካ ብሔራዊ ኮንግረስ ፓርቲ ትልቅ ፈተና ሊሆን ይችላል። በሀገሪቱ የኢኮኖሚ መናኸሪያ ውስጥ የሚገኙ ብዙ የሀገሪቱ መራጮች ድምጻቸውን ለማን እንደሚሰጡ ግራ መጋባታቸውን ቢጠቅሱም በአፍሪካ ውስጥ ከዚህ በኋላ ባሉት ዲሞክራሲ ላይ ለመሳተፍ በመቻላቸው ግን ደስተኞች እንደሆኑ ይናገራሉ። የአሜሪካ ድምጽ ራዲዮ ዘጋቢ ያጠናቀረልን ዘገባ በኋላ ላይ ይዘንላችሁ እንመለሳለን።
የፓኪስታን ሁለተኛዋ ትልቋ ከተማ ላሁር ውስጥ ዛሬ ጠዋት በአንድ ሃይማኖታዊ ቅዱስ ስፍራ በደረሰ የአጥፍቶ መጥፋት የቦምብ ፍንዳታ 8 ሰዎች ሲገደሉ ከ20 በላይ መቁሰላቸው ተገለጸ። የጥቃቱ ኢላማ ከቤተ እምነቱ መግቢያ በሮች አንዱ አቅራቢያ የቆመ የፖሊስ መኪና እንደሆነ ተገልጿል። የፓንጃም ክፍለ ሀገር ባለሥልጣን እንደገለጹት ከሞቱት መካከል ቢያንስ 5 ፖሊሶች ናቸው። በ11ኛው ክፍለ ዘመን የተገነባውና በሀገሪቱ በትልቅነቱ በጎብኝ ብዛት ደግሞ አንደኛ ነው የተባለው የሱፊ እስልምና ቅዱስ ስፍራ ከአሁን ቀደምም የቦምብ ጥቃት ደርሶበታል። እንደ ኤሮፓያን አቆጣጠር በ2010 ዓ.ም በደረሰ የቦምብ ጥቃት 40 ሰዎች ሞተዋል።
የኢራን ፕሬዝዳንት ሐሰን ሮሃኒ ሀገራቸው የተብላላ ዩሬኒየም ማከማቸትን በሚመለከት የኒውክሌር መርሃ ግብሮቿን አስመልክቶ በተደረሰው ዓለም አቀፍ ውል የተካተተውን ክልከላ ማክበሯን እንደምታቆም ተናገሩ። ዩናይትድ ስቴትስ ከስምምነቱ መውጣቷን አስከትላም ኢራን ላይ ማዕቀቦች መጣሏ የሚታወስ ነው። የተቀሩት የስምምነቱ ፈራሚዎች ውል አላከበሩም ያሉት ፕሬዝዳንት ሮሃኒ ይባስ ብለው ዩናይትድ ስቴትስ በነዳጅ ዘይትና ባንክ ዘርፍ የወሰደቻቸው እርምጃዎች ተግባራዊ እንድታደርግ ፈቅደውለታል ሲሉ ወቅሰዋል። የለውጥ እርምጃ እንዲወስዱ የሁለት ወር ጊዜ እንሰጣለን ያሉት ፕሬዚዳንቱ ሀገራቸው ዩራኒየም በከፍተኛ ደረጃ ማዳበሯን ትቀጥላለች ብለዋል። የተቀሩት የውሉ ተፈራራሚ ሀገሮች ከኛ ጋር የሚሰሩ ከሆነ ግን ወደ ቀደመው ውሉን ወደ ማክበራችን እንመለሳለን ሲሉ አክለውበታል።
ወደ ሌላ የፓኪስታን ዜና እንመለስ። የእስልምና ክብርን በማጉደፍ የተወነጀለችው የሞት ቅጣት ተፈርዶባት የነበረችው ክርስቲያን ሴት ሀገር ጥላ ወጥታለች የሚሉ ዘገባዎች ተሰምተዋል። ኤሲያ ቢቢ እንደ ኤሮፓያን አቆጣጠር በ2009 ዓ.ም የነቢዩ መሐመድን ክብር የሚያጎድፍ ነገር ተናግራለች ተብላ ሞት ተፈርዶባት እንደነበር ይታወሳል። ባለፈው ዓመት የሀገሪቱ ጠቅላይ ፍርድ ቤት የሞት ቅጣት ፍርዱን ሰርዞ በነጻ ተለቃለች። ቤተሰቧ ጥገኝነት ስለተፈቀደለት ወደ ካናዳ ተጉዛለች ሲሉ ጠበቃዋ ሳይፍ አለሙክ መናገራቸውን ሮይተርስ ዘግቧል።
አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ከቆያችሁ ልዩ ልዩ ቅንብሮችን ይዘን እንመለሳለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ ስንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በመጪው ዓመት ሊደረግ የታቀደውን ጠቅላላ ምርጫ ጊዜ መራዘምም ሆነ አለመራዘም በተመለከተ ለማንም መግለጫ ሰጥቶ እንደማያውቅ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ ነው አለ በሚል በማህበራዊ ሚዲያ የተሰራጨውም የሐሰት ወሬ ነው ብሏል። ምርጫው በተያዘለት የጊዜ ሰሌዳ መሰረት እንዲካሄድ ለማድረግ ዝግጅቱን እያፋጠነ እንደሚገኝ ምርጫ ቦርድ አስታውቋል። ምርጫውን በተያዘለት የጊዜ ሰሌዳ መሰረት ለማከናወን የማያስችል ሁኔታ ቢፈጠር እንኳን ተጠሪ ለሆነለት የህዝብ ተወካዮች ምክር ቤት እናሳውቃለን እንጂ በራሳችን ምርጫ የማራዘምም ሆነ የመሰረዝ ስልጣን የለንም ስትል የምርጫ ቦርድ ኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ተናግራለች። ጽዮን ግርማ ምርጫ ቦርድ ምርጫውን አራዘመ በሚል በማህበራዊ ሚዲያ ላይ ዛሬ የተሰራጨውን ዘገባ መሰረት አድርጋ ተከታዩን ዘገባ አጠናቅራለች።
ዛሬ በማህበረሰብ ሚዲያ በተለይም በፌስቡክ በሚታወቁ ሰዎች ገጽ ላይ ምርጫ ቦርድ ምርጫ የለም ብሏል የሚል መረጃን የያዙ ጽሑፎች ተሰራጭተው ነበር። ስለ ጉዳዩ ምርጫ ቦርድን ጠየቅን። ፍጹም የሐሰት ወሬ ነው አሉን የቦርዱ የኮሙኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ።
ብሔራዊ ምርጫ ቦርድ ምርጫውን የሚቀጥለውን ብሔራዊ ምርጫ ራዝሟል የሚባለው ዜና ውሸት ነው። ሙሉ ለሙሉ ፌክ ኒውስ ነው የምንለው፣ የተሳሳተ መረጃ ነው። በማህበረሰባዊ ሚዲያ ላይ በፌስቡክ ላይ የተለያዩ ሰዎች አውርተዋል ተብሎ የተወሰኑ ሚዲያዎች እኛንም ሲጠይቁን ነበረ። ዛሬ ስለ አጠቃላይ ስለ ምርጫ መራዘም ሆነ አለመራዘም እስከ አሁን ድረስ ምርጫ ቦርዱ ለማንም ምንም አይነት መግለጫ ሰጥቶ አያውቅም። ከዚህ ፊት የተደጋጋሚ ጥያቄዎችን ሲነሱ እንደምንመልሰው ምርጫ ቦርዱ ምርጫ ማራዘምና አለማራዘም በህግ የተሰጠው ማንዴትና ኃላፊነትም አይደለም። በህግ ላይ የተቀመጠው ምርጫ ቦርድ የተቋቋመው አገሪቷ ላይ በተቀመጠ ህግ መሰረት የሚደረጉ ምርጫዎችን ለማስፈጸም ነው። የምርጫ አስፈጻሚ ተቋም ከመሆኑ አንጻር ምርጫ ይደረጋል አይደረግም የሚለውን ነገር የሚወስንም ህጋዊም ሆነ አስተዳደራዊ ማንዴት የለውም፣ ያን አይነት ኃላፊነትም የለውም በህግ የተሰጠው። ስለዚህ በአጠቃላይ ከዛም በመነሳት እኛ ተነስተን ምርጫ አይደረግም ወይም ደግሞ ምርጫው በዚህ ጊዜ ተራዝሟል ብለን ልንል አንችልም እና ዜናውም ውሸት ነው። በህግም አግባብ ደግሞ ያን አይነት ስልጣን የለንም።
ምርጫ ቦርድ የተሰጠው ስልጣን ምርጫን በተባለበት ጊዜ ማስፈጸም ብቻ ነው ይላሉ።
ነገር ግን ምርጫ ቦርድ ደግሞ የሚኖረው ኢትዮጵያ ውስጥ ነው። የተቋሙ ኢትዮጵያ ውስጥ የሚንቀሳቀስ ተቋም ነው። ስለዚህ ሀገሪቱ ያለችበትን ነባራዊ ሁኔታ፣ አንዳንድ ዜጎችም ደግሞ ምርጫ ለማስፈጸም የደህንነት ጉዳዮች እዚህና እዛ ቦታ ላይ ሊያስቸግሩ ይችላሉ የሚሉ ስጋት ያላቸው አካላት የሚያነሱትንም ሀሳብ ይሰማል፣ ያዳምጣል። ይሄ ስጋት ከፖለቲካ ፓርቲዎችም ይነሳል፣ ከዜጎችም ይነሳል፣ በተለያዩ ማህበራትም ይነሳል፣ ጋዜጠኞችም ይህን ጥያቄ ያነሳሉ። ስለዚህ ምርጫ ለማስካሄድ አሁን ኢትዮጵያ ውስጥ ሁኔታ አለ ወይስ የለም የሚለው ጥያቄ የሁሉም ጥያቄ ነው፣ በሁሉም አካላት ዘንድ የሚነሳ ማለት ነው። ተቋሙም ደግሞ ኢትዮጵያ ውስጥ ከኖረ ድረስ ምንም እንኳን የራሱን ሪፎርሞች አካሂዶ ቢያስተካክልም እንኳን ተቋም ውስጥ ያሉ መስተካከል የሚገባቸውን እና ተአማኒነት ያለው ምርጫ ለማድረግ የሚያስፈልጉ ሁሉንም ነገሮች በሙሉ አስተካክል ያለ ቢልም ኢትዮጵያ ውስጥ እስከሆነ ድረስ የሚንቀሳቀሰው ሆነ ኢትዮጵያ ውስጥ እስከሆነ ምርጫ የሚያስፈጽመው አገሪቱ ውስጥ የሚካሄዱ ከምርጫ ቦርድ ውጭ የሆኑ ጉዳዮችም እና ደግሞ ምርጫን በአንድም ሆነ በሌላ መንገድ ሊያስተጓጉሉትም ሆነ ሊያስተካክሉት የሚችሉ ጉዳዮችም እንዳሉ እንረዳለን፣ በአጠቃላይ ማለት ነው። ከዚህ ተነስተን ግን አሁን ወደ ስፔሲፊክ ወደሆነው ጥያቄ ምርጫ መራዘም አለመራዘም ስንመጣ፣ ቅድም እንዳልኩት ምርጫ መራዘም የኛ ኃላፊነት አይደለም። ነገር ግን ምርጫ ቦርዱ በሚያካሄደው ሪፎርም እና ባለ ጊዜ መጠኖች ተጠቅሞ መካሄድ አለባቸው የሚባሉ በእጁ የተሰጡ ኃላፊነቶች አሉ። ከዚህ በፊትም እየተንከባለሉ የመጡ ምርጫዎች አሉ። ሁሉም ሰው እንደሚያውቀው የአዲስ አበባ ምርጫ አለ፣ የድሬዳዋ ምርጫ አለ፣ የአካባቢ ምርጫ አለ፣ የቀበሌና የወረዳ ምርጫ አለ፣ የሲዳማ ሪፈረንደም አለ፣ ብሔራዊ ምርጫ አለ። ስለዚህ እነዚህ ሁሉ እንዳለ ተገብተው በተለያየ ጊዜ በተለያየ ሁኔታ ሀገር ሲሷል ሁኔታ እየተባለ መጥተው አሁን እጃችን ላይ የሚገኙ የተለያዩ አይነት መከናወን ያለባቸው የምርጫ ተግባራት አሉ። ከነሱም አንጻር አገሪቱ ውስጥ ካለውም ሁኔታ አንጻር ምናልባት ምርጫውን ለማካሄድ ማያስችል ሁኔታ አለ ወይ የሚለውን ነገር አይተን ማያስችል ሁኔታ ካለ እኛ አለቃችን ተጠሪነታችን ለኢትዮጵያ ተወካዮች ምክር ቤት ነው። ለተወካዮች ምክር ቤት ለሕግና ፍትህ ጉዳዮች ቋሚ ኮሚቴ ማወቅ ያለበትን የመንግስት አካል የምናሳውቀው ይሆናል ማለት ነው። በእኛ በኩል ይህን እንደዚህ አድርገን ነው የምንረዳው ብለን ስለዚህ ከዛ በኋላ ውሳኔውን የመውሰድ ኃላፊነት የኛ አይደለም የሚሆነው።
ወይዘሪት ሶሊያና አስረግጠው ምርጫ ቦርድ ይህንን አላለም ሲሉ ይህንን ወሬ ጽፈው የነበሩና አንዳንድ በፌስቡክ ገጽ ላይ የታወቁ ሰዎች ጋር ደወልኩ። አብዛኞቹ በቃ የተለያየ ቦታ ሲጻፍ አይተን ነው ከሚል ውጪ አስተያየት ለመስጠት ፈቃደኛ አልሆኑም። የቀድሞ የአረናና የአንድነት ፓርቲ ህዝብ ግንኙነት ኃላፊና ስራ አስፈጻሚ አቶ አስራት አብርሃም በኋላ ላይ ቢያርሙትም ቀደም ሲል ይህንን ዜና ካጋሩት መካከል ናቸውና ደውዬ አነጋገርኳቸው። ፌስቡክ ገጾት ላይ አንድ ጽሑፍ አይቼ ነበረ። የምርጫ ቦርድ ኃላፊ ብርቱካን ሚደቅሳ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ እንደሆነ ገልጸዋል ብለው ይጽፉና አስተያየትም አስከትለው ይጽፋሉ። በኋላ ላይ ቆየት ብለን ወደ ምርጫ ቦርድ ደውለን ሁኔታውን ስናጣራ እንደዚህ የተባለ ነገር የለም አሉንና ምናልባት እንዲያሉ ጉዳዮች ለህብረተሰቡ ማስተማሪያ ይሆናሉ፣ እንዴት ነውስ የሚዟዟሩት እንደዚህ ያሉ መረጃዎች የሚለውን ፕሮግራም ብንሰራበት ጥሩ ይሆናል በሚል ነው ወደ እርሶ የደወልኩት። እርሶ እስቲ እንደው አስቀድሜ ከዛ ልጀምርና እንዴት ነው ይሄን መረጃ ወደ እርሶ የደረሰው?
አመሰግናለሁ። ያው ፌስቡክ ላይ ተደጋግሞ የተለያዩ ሰዎች በሸገር ላይ ቀርበው ወይዘሪት ብርቱካን ሚደቅሳ አሁን ባለው የሰላም እጦት ምክንያት ምርጫ ማካሄድ የማይቻልበት ሁኔታ እንዳለ ተናገሩ የሚሉ ጽሁፎች አየሁኝ በተደጋጋሚ። እኔ ዜናው አይደለም የፈለግኩት፣ አንቺም እንዳየሽው ከዛ በኋላ ላስተላልፈ የፈለግኩት መልእክት ላይ ነበረ። የኔ ወዲያውም ባይዘወይ ሀሰት መሆን በተለያየ መንገድ ሳጣራ አንቺም አይቶሽ ይሆናል አስተካክየዋለሁ። ዋናው ነገር መልእክቱ ግን አስቀምጫለሁ። ምንድን ነው እኔ ማስተላለፍ የፈለግኩት ምርጫው ቢካሄድ እና ባይካሄድ የሚያደርሰው ጉዳት ላይ ነው ያተኮርኩት። ያው ሀሰተኛ ዜና ፌስቡክ ላይ የተለመደ ነው፣ ግን ሀሰተኛ መሆኑን ወዲያው ሲነገር ያው አረም ያስፈልጋል። ያው በዛ ልክ እኔም በተለያየ ጊዜ እንደዚህ አይነት ሲያጋጥመኝ ወይም ወዲያው አጠፋዋለሁኝ ወይ ወዲያው አርመዋለሁ እና ከተለያዩ አምስት ስድስት ሰዎች እርግጠኛ ሆነ ናቸው እነዚህ ሰዎች ብዬ ከሰኳቸው ሰዎች አይቼ ነው የጻፍኩት።
አቶ አስራት በማህበራዊ ሚዲያ ላይ የተሳሳቱ ዜናና የሀሰት ወሬዎችን በማሰራጨት ተግባር ሆን ብለውና ሳያውቁ እየተሳተፉ ያሉት ግለሰቦች ብቻ አይደሉም ይላሉ። የጠቅላይ ሚኒስትሩን ጽህፈት ቤት ገጽ ጨምሮ ብዙሀን መገናኛ ላይም እየታየ ነው ብለዋል። ይህም መታረም እንዳለበት ቢያምኑ ችግሩ ግን ስረ መሰረት ያለውና የሀገራዊ ኃላፊነት መጥፋት ነው ይላሉ።
ኢትዮጵያውያን በሙሉ እንደ አንድ ማህበረሰብ እያሰቡ ነው ወይ የሚለው ነገር ነው አንዱ ማንሳት ያለ። ምክንያቱም የፖለቲካ ሽኩቻ፣ የፖለቲካ ትግል፣ ቁማር የተለያየ አካላት ያለበት ሀገር ስለሆነ እንደ አንድ ሪስፖንሲብል ያለበት ማህበረሰብ የሀገር ሀገራችን ነው ዙም ህዝባችን ነው በሚል ነው ወይ እየሄደ ያለው ነው። እኔ ደግሞ ማየው ሀገሩ ራሱ ጥያቄ ምልክት በገባበት ሁኔታ ስላለ ሀገራዊ ኃላፊነቱም የዛውም ያህል የተለያዩ ቡድኖች፣ አካላት፣ ግለሰቦች ሸርሽረውታል። ቢሸረሸርም ግድ የላቸውም። ከዛ አንጻር ነው አንዳንድ ነገር ፌክ ኒውስ ኢቭን በጥፈው እኮ ማያርሟል። ለምሳሌ አሁን እኔ መረጃው ቀጥታ እንዳገኘሁት አስተካክዬ ሀሳቡን ግን አስቀምጨዋለሁ። ምርጫው ቢራዘም የሚያስከትለው ችግር ምን ሊሆን እንደሚችል ወደ ምክንያት ዋናው የኔ ግብ እሱ ነው። ምንድን ነው ያደረኩት? እንደ መግቢያ ነው የተጠቀምኩበት። ለምፈልገው ጽሁፍ መግቢያ ሆኖ መግለጽ በኋላ ግን ያቺ መግቢያን አስቀርቼ ጽሁፉ እንዳለ እንዲቀጥል አድርጌያለሁ። ምክንያቱም ዋናው ግብ ሀሳቡ ላይ ነው የፈለግኩት።
በመጨረሻም የምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ቦርዱ የምርጫውን ሂደት ለማፋጠን እየሰራ ነው የሚለውን ጉዳይ አስምረውበታል።
ከአሜሪካ ድምፅ ራዲዮ በመተላለፍ ላይ የሚገኘውን ጋቢና ቪኦኤ ነው አድማጮች እያዳመጣችሁ ያላችሁት። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባ ደግሞ አሁን እንሻገር።
ከሰሞኑ ሊቢያ ውስጥ በእስር ላይ የሚገኙ ስደተኞችን ኢሰብአዊ ያልሆነ አያያዝ የሚቃወም ትዕይንተ ህዝብ በቤልጅየም ብራስልስ ተካሂዷል። እየደረሰ ያለው ሰቆቃ ግንዛቤ ለመፍጠር ያቀዱ ብስክሌት የጋላቢዎች የአውሮፓ የተለያዩ ከተሞችን አቆራርጠው የማንቃት ስራ ለመስራት ሲጥሩም ታይተዋል። ቀጣዩ የሀብታሙ ስዩም ዘገባ ስለ ጉዳዩ በዝርዝር ይነግረናል።
እኒህ በብራሰልስ በሚገኘው የአውሮፓ ፓርላማ ህንፃ ፊት ለፊት የተሰበሰቡ ትዕይንተ ሰልፍ አድራጊዎች የፓርላማውን አፋጣኝ ምላሽ ይፈልጋሉ።
የእኛ መልእክት ምን መሰለ? የሁሉ ሰው እዚህ ሊቢያ እየተደረገ ያለው ደስ ስራይ መሆንን አለበት። ሁሉ ሰው ማለት ሁሉ ሰው እምቢ ማለት አለበት።
ሀገሩ ኤርትራን በመልቀቅ አውሮፓ ለመድረስ አድካሚና አሰቃቂ ምዕራፍ ላለፈው አብርሃም ተክላይ ይሄ ትዕይንተ ህዝብ ትርጉም አለው።
ሁለት አመት ሶስት አመት ሲቆይ አንድ ሰው እዛ ሊቢያ ጥሩ አይደለም፣ ይሞታል፣ ጠፋል። ካወት አንደርግራውንድ ታስር ነበርኩ እዛ ማ ብዙ ነው ማለት ቀላል አይደለም። መግለጽ ስትገልጸውም ራሱ ከባድ ነው ስለሆነ ስለሚሰማኝ ነው። አሁን በአቅሜ የሆነ ማድረግ አለብኝ ብለ ይህ ፕሮግራም የተሳተፍኩ ማለት ነው።
አብርሃም ተክላይና ወደ 10 የሚጠጉ ሌሎች ኤርትራውያን አፍሪካውያን ስደተኞች ወደ አውሮፓ ለመሸጋገር በሚያደርጉት ጥረት ውስጥ የሚደርስባቸውን ሰቆቃ አውሮፓውያን እንዲረዱት ያስችላል፣ ያስተምራል ያሉትን ክንውን ከትይንተ ሰልፉ 6 ቀናት በፊት ጀምረው አከናውነዋል። መነሻቸውን ጀርመን ላይ አድርገው እስከ ቤልጅየም ብራሰልስ የብስክሌት ጉዞ አድርገዋል። ወደ 430 ኪሎ ሜትር በሚጠጋ ግልቢያቸው ወቅት በየደረሱበት ቦታ ላገኙዋቸው አውሮፓውያን ሁሉ በሊቢያ እስር ላይ የሚገኙ አፍሪካውያን የሚደርስባቸውን ሰቆቃ እንዳስተማሩና መልእክት እንዳስተላለፉ አብርሃም ይናገራል።
መንገድ ላይ ብዙ ሰው የሄድን የነገር ነው። መንገድ ላይ አንድ ቲም ስለሆነ አንድ አይነት ቲሸርት ነበረኝ። ሬፍሪጅ አንገ ሙቭ አፍሪካን ቲም እየተጻፈው ማለት ነው። መንገድ ላይ ራሱ ለሰው እየነገርና ከዛ ወደ ማየር ከንቲባ ሄድና እዛ ደብዳቤ ሰጠኝ ማለት ነው።
የና አብርሃምን ጥሪና መልእክት የደገፉ ኤርትራውያን እንዲሁም ደግሞ አውሮፓውያን ሰኞ ዕለት ብራሰልስ ላይ ተገናኝተው ድምጻቸውን አሰምተዋል። አንዳንዶቹ ደግሞ አሁንም በአውሮፓ ጎዳናዎች ላይ ከሰው ተራ ወጥተው የሚገኙ ስደተኞችን አዳር ለመካፈል ችለዋል። ነጋሲ ሰረቀ ብርሃን ከነዚህ መካከል አንዱ ነው።
ቀዳይ ነገር ትማሊ ምስቶም አብቲ ትሬን ስቴሽን
በመጀመሪያ ደረጃ ትናንት ባቡር ጣቢያ አካባቢ የጠበቁኝ ከ1500 እስከ 2000 የሚጠጉ ኤርትራውያን በጣም በሚያናድድ ሁኔታ የሚተኙበት አጥተው አየኋቸው። ያሉበትን ሁኔታ ለማየት ከነሱ ጋር አደርኩኝ። ዛሬ ደግሞ ከነሱ ጋር በመሆን ለ50 ደቂቃዎች በእግራችን ተጉዘን አውሮፓ ህብረት ጽህፈት ቤት ሄድን። ወደ 1000 የሚጠጋ ወጣት ነው ለሰላማዊ ሰልፍ የተሰበሰበው። ከዛ ቀጥሎ በኤርትራና ጅቡቲ ላይ ጥናት ከምታካሄደው የአውሮፓ ህብረት አባል ሰው ጋር ተገናኘን።
ባለፈው የአውሮፓውያን ዓመት ማብቂያ ላይ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ከተባበሩት መንግስታት ድርጅት ሊቢያን አጋዥ ተልእኮ ጋር በጋራ ሆነው ባወጡት ዘገባ ላይ በሊቢያ የሚገኙ ፍልሰተኞችና ስደተኞች ሊገመቱ የማይችሉ ሰቆቃዎችን እያዩ እንደሆነ ይፋ አድርገዋል። የ130 እማኞችን ቃል ስለመቀበሉ የተናገረው ድርጅቱ በሊቢያ እስር ቤቶች የሚገኙ ፍልሰተኞችና ስደተኞች ካለ ሕግ ይገደላሉ፣ ይታሰራሉ፣ ይሰቃያሉ፣ መደፈርና በባርነት የመሸጥ ክፉ ዳም ይገጥማቸዋል ሲል ይፋ አድርገዋል። ይህን ሰቆቃ ለመግታት ሀገራት እንዲረባረቡም አሳስበዋል። አብራችሁን ስላመሻችሁ እናመሰግናለን አድማጮቻችን። ዝግጅቶቻችን ይቀጥላሉ። በመቀጠል ደግሞ ወደ ደቡብ አፍሪካ እናቀናለን።
በደቡብ አፍሪካ ከአፓርታይድ የጸረ መድሎ ስርዓት ካከተመ ከ25 ዓመታት በኋላ ደቡብ አፍሪካውያን ታሪካዊ በሆነ መንገድ ብሔራዊ ምርጫ ድምጻቸውን እየሰጡ ይገኛሉ። ምርጫው ለረጅም ዓመታት በደቡብ አፍሪካ ላስተዳደረው የአፍሪካ ብሔራዊ ኮንግረስ ፓርቲ ትልቅ ፈተና ሊሆን እንደሚችል በአገሪቱም የኢኮኖሚ መናኸሪያ ውስጥ የሚገኙ ብዙ የሀገሪቱ መራጮች ድምጻቸውን ለማን እንደሚሰጡ ግራ መጋባታቸውን ቢጠቅሱም በአፍሪካ ውስጥ በሳል ነው ባሉት ዴሞክራሲ ለመሳተፍ በመቻላቸው ግን ደስተኞች እንደሆኑ ይናገራሉ። የአሜሪካ ድምጽ ራዲዮ ዘጋቢ አኒታ ፓውል ከጆሃንስበርግ የላከችውን ትዝታ በላቸው አጠር አድርጋ አሰናድተዋለች።
ደቡብ አፍሪካ የዘር መድሎ ስርዓት አገዛዝ አፓርታይድ እንደ አውሮፓ አቆጣጠር በ1994 ዓ.ም ካከተመ ወዲህ ለመጀመሪያ ጊዜ ዛሬ 6ኛውን የምክር ቤት ተወካዮች ምርጫ እያካሄደች ነው። ዛሬም ለ6ኛ ጊዜ በሚካሄደው ምርጫ ገዢው የአፍሪካ ብሔራዊ ኮንግረስ ያሸንፋል ተብሎ ይጠበቃል። ሆኖም መሪዎቹ የሚከሰሱበት የሙስና ቅሌትና እጅግ ያዘገመው ኢኮኖሚ የአፍሪካ ብሔራዊ ኮንግረስን ገጽታ አጠልሽቷል። እናም አንዳንድ ታማኝ ደጋፊዎቹ ዴሞክራቲክ አላያንስ እና ኢኮኖሚክ ፍሪደም ፋይተርስ ወደ ተባሉ ተቃዋሚ ፓርቲዎች እየኮበለሉ ነው። በደቡብ አፍሪካ የኢኮኖሚ መናኸሪያ ያሉ አንዳንድ ወጣት መራጮች ድምጻችንን ለማን እንደምንሰጥ ፈተና ሆኖብናል ይላሉ።
It felt exciting and a bit challenging because of the different parties that are there.
እጅግ አስደሳች ነው ደግሞም ፈተና፣ ምክንያቱም ብዙ ፓርቲዎች ናቸው ለምርጫ የቀረቡት። ሆኖም የመምረጥ መብቴን ስጠቀም እጅግ ደስ እያለኝ ነው ያለችው። ለረጅም ዓመታት የአፍሪካ ብሔራዊ ኮንግረስ ኤንሲ ደጋፊ ለነበረው እንደ ቦቢ ማዳቭ ያሉ ደግሞ ምርጫው ቀላል ነው ይላሉ።
Pretty easy. There's only one party that we've grew up with in the struggle and
በጣም ቀላል ምርጫ ነው ምክንያቱም በትግሉ ዘመን አብረነው ያደግነው ፓርቲ አንድና አንድ ኤንሲ ብቻ ነው። የሆነ ሆኖ ግን ለወደፊት ትክክለኛ ስርዓት ይከተላሉ የሚል ተስፋ አለኝ።
የደቡብ አፍሪካ ምርጫ ውጤት የፊታችን ግንቦት 3 ይታወቃል ተብሏል። አሸናፊው ፓርቲ ቀጣዩን ፕሬዝዳንት ይመርጣል። ፕሬዝዳንቱም በዚህ ወር መጨረሻ ቃለ መሐላ ይፈጽማል ተብሎ ይጠበቃል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። አሜሪካ ከአንድ አመት በኋላ ምርጫ ታከናውናለች። ምርጫው ላይ ከፍተኛ ተጽዕኖ ይፈጥራል ተብሎ የሚጠበቀው ደግሞ የማህበራዊ መገናኛ አውታሩ ነው። ይህንን የተረዱ የሚመስሉ እጩዎች ማህበራዊ መገናኛ አውታሮችን የሙጥኝ ብለዋል። ማህበራዊ አውታሮች በምርጫ ለመበረታታት ለመርታት ስላላቸው ሚና የሚናገረውን የካትሪን ጊብሰንን ዘገባ ሀብታሙ ስዩም ወደ አማርኛ መልሶታል።
እጩዎች ከተለመደው ወጣ ያሉ በማህበራዊ መገናኛ አውታሮች በኩል መራጮችን ለማግኘት እየጣሩ ነው። ይሄ ሳካ ዘንድ አስተዳደራዊ ብሂላቸውንና የግል ህይወታቸውን ከማንነታቸው ጋር የሚያሳዩ መሰሎችን መልእክቶችና መሰል ጉዳዮችን ለማህበራዊ መገናኛ ተከታዮቻቸው እያደረሱ ነው። እንደ አውሮፓውያን አቆጣጠር በ2016 በነበረው የአሜሪካ ምርጫ ሰሞን በማህበራዊ መገናኛ አውታሮች ላይ የተለጠፉ የምረጡኝ ቅስቀሳዎች ለተመዛሳይ ዘመቻዎች ከተዘጋጁ ድረገጾችና የኤሌክትሪክ መልእክት ሳጥኖች በበለጠ የመራጮች የመረጃ ምንጮች ነበሩ። ከአዋቂዎች መካከል ሩቡ የእጩዎችን የማህበራዊ መገናኛ ገጾች በምርጫ ሰሞን ወቅት ጎብኝተዋል። የፕሬዚዳንት ትራምፕ ምርጫ የሆነው ትዊተር ለፖለቲካ ውስጥ አዋቂዎች ያደላ ነው። ካሜላ ሃሪስን የመሰሉ ፖለቲከኞች በትዊተርና ፌስቡክ ላይ የመራጮችን ቀልብ በመግዛት እየመሩ ነው። የዲሞክራቲክ ፓርቲው ከንቲባ ፔት ቡዲጅጅ ግን ብዙ ተከታዮችን ለማግኘት እየቀናቸው ያለው ኢንስታግራም በተሰኘው አውታር በኩል ነው። አሌክስ ዋል በ2016ቱ ምርጫ ወቅት ለሂላሪ ክሊንተን የማህበራዊ መገናኛ አውታር ኃላፊ ሆነው ሰርተዋል።
በኢንስታግራም ላይ የሚወጡ ታሪኮች ሰዎች የዕለት ተዕለት የትዊተር ጦርነቶችን ሳያዩ የተለያዩ የሐሳብ ዘርፎችን የሚያስተሳስሩባቸው ስፍራዎች እየሆኑ ነው።
አሌክስ ዋል ከፍተኛ ምላሽ ካገኙት ዶናልድ ትራምፕ ላይ ካነጣጠሩት የሂላሪ ክሊንተን የትዊተር መልእክቶች ጀርባ የነበሩ ናቸው። እሳቸው እንደሚሉት እጩዎቹ እንደየግል ባህሪያቸው የማህበራዊ አውታር የምረጡኝ ቅስቀሳቸውን ቀድሞ መወጠን ያስፈልጋቸዋል።
ኢንስታግራምን ካሜላና ፒት በሚጠቀሙበት መንገድ ጆ ባይደንና በርኒ ሳንደርስ ይጠቀሙበታል ብዬ አላስብም። በጣም በተለያዩ የዕድሜ ክልሎች ውስጥ ያሉ ሰዎች ናቸው። ስለሆነም እንደ አንድ እጩ ትክክለኛ ድምጻቸውን ትክክለኛ ማንነታቸውን ሊያሳዩበት የሚችሉበት የማህበራዊ መገናኛ ማዕቀፍ ማግኘት ቁልፍ ነገር ነው።
እስከ አውሮፓውያኑ 2016 ያልነበረው ኢንስታግራም እጩዎች ከስልካቸው ማናቸውንም መልእክቶች በነጻ እንዲያስተላልፉ ያስችላቸዋል። በስልክ መስኮቶች ላይ ከመራጮች የሚመጡ ጥያቄዎችን የመመለስ እድል በመፍጠርም እጩዎች ከመራጮች ጋር በቀጥታ እንዲገናኙ አስችላቸዋል።
በተለመደው መንገድ ከፍለው ማስታወቂያዎችን ከሚያስነግሩበት አሰራር ጋር ሲነጻጸር መልእክቶችን በማዳረስ ረገድ ለነሱ ርካሹ መንገድ ነው። ወደድ ከሚለው የሚዲያ አውታሮችን የመጠቀም ስልትም ጋር ሲነጻጸር ይረክሳል።
በዚህ ዘመን ማህበራዊ የመገናኛ አውታሮች እንደ ሀገር አቀፍ የስብሰባ አዳራሾች እየሆኑ ነው። እየተስፋፋ ያለና በ2020 ለሚደረገው ምርጫ ወሳኝ መራጮችን መዳረሻ ብልሃትም ነው። ዲሞክራቶች የማህበራዊ መገናኛው ዓለም ፕሬዚዳንት የሚባሉትን ትራምፕን በራሳቸው ሜዳ ለመርታት መልካም አጋጣሚ አድርገው ቆጥረውታል። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ ራዲዮ። የኢራንና የሩሲያ የውጭ ጉዳይ ሚኒስትሮች ሞስኮ ላይ ተገናኝተው መክረዋል። በምክክሩ ዙሪያ የሚያተኩረውና በአሜሪካ ድምፅ ራዲዮ የተዘጋጀውን ዘገባ አዲሱ አበበ እንደሚከተለው ያቀርበዋል።
የኢራኑ ውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ከሩሲያ አቻቸው ሰርጌ ላቭሮቭ ጋር መስኮብ ውስጥ ተገናኝተው እንዳስረዷቸው ኢራን ስምምነቱን የማታከብረው ዩናይትድ ስቴትስ ባለፈው ዓመት ከስምምነቱ በመውጣቷና ኢራን ላይም አዲስ ማዕቀብ በመጣሏ ነው። ሌሎች ፈራሚ አገሮችም ቃላቸውን አልጠበቁም ያሉት የኢራኑ ባለስልጣን ይህን በማድረጋቸውም የዩናይትድ ስቴትስ የወሰደችው እርምጃ የኢራንን የነዳጅና የባንክ ስርዓት ጎድቷል ብለዋል። ዩናይትድ ስቴትስ ስምምነቱን ለብቻዋ ማፈረሷ ብቻ ሳይሆን ሌሎች በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ደንብ መሰረት ለስምምነቱ መከበር የቆሙ አገሮችም በእርሷ መመራታቸው ነው ችግር የሆነው እና እኛም ከስምምነቱ ለማፈግፈግ ተገደድን ነው ያሉት የኢራኑ ውጭ ጉዳይ ሚኒስትር። ሌሎች ፈራሚ አገሮች በቀጣዮቹ 60 ቀናት መልስ ካልሰጡ ኢራን ዩሬኒየም የማበልጸግ ስራዋን እንደምትጀምርም አስታውቀዋል። የስምምነቱ ፈራሚ አገሮች ቃላቸውን እንዲጠብቁ የሩሲያ ውጭ ጉዳይ ሚኒስትር ላቭሮቭ ጥሪ አቅርበዋል።
рассчитываем, что и наши коллеги, прежде всего европейцы, которые вызвали
ወዳጆቻችን ይልቁንም አውሮፓውያን የምናሳስበው ስምምነቱን ከሞት እንዲያድኑት ነው። ይህም ዩናይትድ ስቴትስ የፈጠረችውን ችግር የምናቃለለው ለስምምነቱ ተግባራዊነት ስንቆም መሆኑ ሊጤን ይገባል ብለዋል ሰርጌ ላቭሮቭ። ፕሬዚዳንት ዶናልድ ትራምፕ ስምምነቱን ባለፈው ዓመት ያፈረሱት ኢራን ቃሏን አትጠብቅም በሚል ሰበብ መሆኑ ይታወሳል። ኢራን የኒኩለር ግንባታውን ካቆመች የብዙ ቢሊዮን ዶላርስ ማዕቀብ ምህረት ታገኛለች በሚል ነበር ብሪታንያ፣ ቻይና፣ ሩሲያ፣ ጀርመንና ዩናይትድ ስቴትስ 2015ቱን የኒኩለር ስምምነት የተፈራረሙት።
አድማጮች እንግዲህ ለዛሬ ምሽት ያዝናቸው እና ያሰናደናቸው ዘገባዎች እነዚሁ ነበሩ። ለዛሬው ጉዟችንንም እዚህ ላይ አጠናቀናል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆዩ ደግሞ ሞክቢል ያቤሩ ነው።
ጉዟችሁ የሰመረ ይሁን እያልን በዚህ በጀመርነው የሄሮድስ ዘፈን እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ።
ton radio nel vio e se cantava fanno remoti.